ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 2 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። በማስከተልም የሰከራ አሳ እንዳያመልጥህ የሚባልበት ወቅት ሩቅ አይደለም በሚል ርዕስ የቀረበ ሐተታ አሰምተን በመጨረሻም ማን ያውራ የነበረ በሚል በተከታታይ ከሚወጡት ጽሑፎች ቁጥር 7ን አሰምት የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
የሰባዊ መብት ኮሚሽን የተባለው የወያኔው ፍጡርና አገልጋይ በህዝባዊ አመጽ ወቅት ስለተፈጸሙ ወንጀሎች ያካሄደው ጥናትና ያቀረበው ዘገባ የወያኔ ተወካይና ተከራካሪ መሆኑን በይበልጥ ያጋለጠው መሆኑ የሚታወቅ ሲሆን የኦሮሞ ፌደራላዊ ኮንግረስና የጌዲዮ ህዝብ ዲሞክራሲያዊ ድርጅት ግንቦት አንድ ቀን ባወጡት መግለጫ ተቋሙ የደረሰበትን መደምደሚያ እንደማይቀበሉት ገልጸዋል። ኤፌኮ በመግለጫው ተቋሙ የመንግስት ተቀጥላ መሆኑን ገልጾ ጥፋተኛ የሆኑ የመንግስት ተቋማትንና ግለሰቦችን በስም ሳይዘረዝር በደፈናው ጥፋተኛ ናቸው ማለቱ ለመሽፋፈን የተደረገ ድርጊት መሆኑን ሳያበቃ ኤፌኮን በኃላፊነት መክሰስ አግባብ አይደለም ብሏል። ኤፌኮ ህዝባዊ አመጹን ለማነሳሳት አቅም ያልነበረው መሆኑን ገልጾ አሁንም በሰላማዊ መንገድ የሚካሄደውን ትግል የሚቀጥልበት መሆኑን አጽንኦት በመስጠት አብራርቷል። የህዝብ ጥያቄዎች እስካልተመለሱ ድረስ ህዝባዊ አመጽ ሊኖር እንደሚችል ተቆሞ ህዝባዊ አመጹን ገንፍሎ ወደ ትጥቅ ትግል ቢያመራ ተጠያቂው አገዛዙ መሆኑን ግልጽ አድርጓል። የጌዲዮ ህዝብ ዲሞክራሲያዊ ድርጅትን ባሰራጨው መግለጫ ድርጅቱ የሌሎች ብሔረሰብ አባላትን ከክልሉ ለማስወጣት ተንቀሳቅሷል በማለት የወያኔው ተቃውሞ የሰነዘረውን ክስ መሰረተ ቢስ ነው ካለ በኋላ ለችግሩ መንስኤ የሆኑት የመልካም አስተዳደር የመብት ጥሰት የሥራ አጥነት ችግሮች አገዛዙን የሚመለከቱ ስለሆነ ተጠያቂ ሊሆን የሚችለው አገዛዙ ብቻ ነው ብሏል። የኢትዮጵያ ብሔራዊ ባንክ በቅርቡ ባወጣው መግለጫ ባለፉት 9 ወራት ከውጭ ሀገር ወደ ውስጥ ለገቡ ቃዎች የተከፈለው ገንዘብ 11.7 ቢሊዮን ዶላር መሆኑን ገልጾ ይህም ካለፈው ዓመት 8 ከመቶ የቀነሰ መሆኑን ዘርዝሯል። ወደ አገር ውስጥ ከገቡት ቃዎች መካከል ለነዳጅ ዘይት የተከፈለው ገንዘብ በ29 ከመቶ መጨመሩ የገቢ ቃዎች መጠን በከፍተኛ ደረጃ መቀነሱን ያሳያል ተብሏል። በሌላ በኩል ወደ ውጪ የተላከው ሸቀጥ መጠን በ17 ከመቶ መቀነስ የታየበት በመሆኑ ሊያስገኝ የሚችለው የውጭ ምንዛሪ በዚያው መጠን መቀነሱ ታይቷል። ከብድርና ከርዳታ ይገኝ የነበረው ገንዘብ በከፍተኛ ደረጃ ከመቀነሱ ጋር ተዳምሮ የውጭ ምንዛሪ ጥረት በአጭር ጊዜ ውስጥ ከፍተኛ ቀውስ ውስጥ ሊገባ ይችላል የሚል ስጋትም አሳድሯል። ስታቲስቲክስ ጽሕፈት ቤት በሚያሰራጨው ዘገባ ይህንኑ አስታውቋል። ባለፉት 10 ቀናት የምግብ ዋጋ በ12 ከመቶ መጨመሩ የተገለጸ ሲሆን ይህም የዋጋ ግሽበትን በቁጥጥር ስር አውለናል በማለት በወያኔው ምክር ቤት ውስጥ ባለስልጣኖች በፎከሩ በጥቂት ቀናት ውስጥ መሆኑ ብዙዎችን አስገርሟል። የምግብ ዋጋ የጨመረው በድርቁና በረሃቡ ምክንያት የተረጂዎች ቁጥር ከ5.6 ሚሊዮን ወደ 7.7 ሚሊዮን ከፍ ብሏል በማለት መግለጫ በተሰጠበት ወቅት ሲሆን እንደ ጤፍ፣ በቆሎ፣ ስንዴ፣ ማሽላና ገብስ የዋጋ ንረት ታይቶባቸዋል ተብሏል። ዮናታን ተስፋዬ ረቡዕ ፍርድ ቤት ቀርቦ ዳኞች አልተዘጋጁም በሚል ምክንያት ለግንቦት 8 ቀን 2009 ዓ.ም ምረት ተለዋጭ ቀጠሮ ተሰጥቶታል። ዮናታን ተስፋዬ በፌስቡክ ላይ በጻፋቸው ጽሑፎች ምክንያት እስር ቤት ተወርውሮ በሽብርተኛ ክስ መጉላላት ከጀመረ 17 ወሩን አስቆጥሯል። ከዚሁ ጋር በተያያዘ የፍርድ ቤት በ23 የሙስሊም አባላት ላይ በሽብርተኝነት ክስ ጥፋተኛ ናቸው በማለት የፈረደባቸው መሆኑ ታውቋል። የግለሰቦቹ ጉዳይ ከዚህ በፊት በይፋ የማይታወቅ መሆኑን በርካታ ዜጎች እየተናገሩ ይገኛሉ። በሌላ በኩል ጋዜጠኛ ኤልያስ ገብሩና እንዲሁም የፖለቲካ ድርጅት አባል የሆነው ዳንኤል ሽበሺ ከተያዙ ጀምሮ ስካውኑ የሚከሳቸው አጥቶ በእስር ቤት እየማቀቁ መሆናቸውን በመግለጽ ላገዛዙ አቤተታ አቅርበዋል። የደቡብ ሱዳን ወታደራዊ መሪ ከስልጣናቸው የተነሱ መሆኑም ተገለጸ። ማክሰኞ ግንቦት አንድ ቀን ከስልጣናቸው የተነሱት ፖል ማሎንግ እንደ ፕሬዝዳንቱ የዲንቃ ጎሳ አባል ሲሆኑ ከስልጣናቸው ተወገዱት የመንግስት ወታደሮች በሌሎች ጎሳዎች ላይ የሚያካሂዱትን ኢሰባዊ ድርጊት ለማስቆም እርምጃ ለወሰዱም የሚል ክስ ስለቀረበባቸው ነው ተብሏል። ባለፈው ዓመት ቀደም ብሎ የተፈጸመውን የሰላም ስምምነት ተግባራዊ ያላደረጉም በሚል በተባበሩት መንግስታት ድርጅት ማዕቀብ ተጥሎባቸው እንደነበረም ይታወቃል። የፖል ማሎንግ መነሳት የደቡብ ሱዳን ሰራዊት አባላት በሚያካሂዱት የጭካኔና የኢሰባዊ ድርጊት ተጽዕኖ ያለው መሆኑና አለመሆኑ ወደፊት የሚታይ ቢሆንም በአሁኑ ወቅት ፖል ማሎንግ ተይዘው መመርመር አለባቸው የሚሉ የሰብአዊ መብት ተከራካሪ አባላት በርካቶች ናቸው። ፖል ማሎንግ ከስልጣን ስለመውረዳቸው በሰጡት መግለጫ እንደማንኛውም ተራ ሰው ለመኖር እንደሚፈልጉ ገልጸው የበቀል እርምጃ እንደማይወስዱም አረጋግጠዋል። በደቡብ አፍሪካ የመንግስት አገልግሎት እንዲሟላላቸው በመጠየቅ ዜጎች ሰላማዊ ሰልፍ ሲያደርጉ መቆየታቸው የሚታወቅ ሲሆን ሶስተኛ ቀኑን ያዘው ህዝባዊ እንቅስቃሴ በዛሬው ቀን በጆሃንስበርግ ከተማ መደረጉ ታውቋል። ረቡዕ ግንቦት 2 ቀን 2009 ዓ.ም ተመረጠ ፊንታዋን በተባለ ቦታ በተደረገ ሰላማዊ ሰልፍ ሰልፈኞች ድንጋይ መወርወራቸውና ጎማ አቃጥለው መንገድ መዝጋታቸው የታወቀ ሲሆን ፖሊሶችም የላስቲክ ጥይት በመተኮስ ሰልፉን ለመበተን ሞክረዋል። በሌላ ቦታ ሰልፈኞቹ የፖሊስ ጣቢያና ሁለት የፖሊስ መኪናዎች ማቃጠላቸውም የዜና ምንጮች ገልጸዋል። በሶማሊያ ያልሸባብ አባላት ቡላማረር ከመትባለው ከተማ አጠገብ በአፍሪካ ህብረት የሰላም አስከባሪ ኃይል አባላት ላይ ባካሄዱት የደፈጣ ጥቃት ሁለት ወታደራዊ መኪኖችን ከጥቅም ውጪ ሲያደርጉ በርካታ ወታደሮችንም የገደሉ መሆናቸውን የአካባቢው ነዋሪዎች ለዜና ምንጮች ገልጸዋል። ከጥቂት ጊዜ ወዲህ ባልሸባብ የሚካሄደው ጥቃት እየጨመረ መምጣቱ የሚታወቅ ሲሆን ባለፈው ሰኞ ሚያዝያ 30 ቀንም በሶማሊያ ዋና ከተማ በመቋዲሾ አልሸባብ በአንድ መኪና በቀበረው ፈንጂ 6 ሰዎች መሞታቸውና ከ10 ሰዎች በላይ መቁሰላቸው ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Bye.
ወያኔ በባዕዳን የተጠነሰሰ ጸረ ኢትዮጵያ ቅዠት። ወያኔ የኢትዮጵያዊነት ህልውና ቀርቶ ጠረኑም የሌለው መሆኑን መገንዘብ ያቃታቸው ክፍሎች ብዙ ጊዜ በዚህ ከይሲ ቡድን ይደናገራሉ። ወያኔን ልብወለድ ቅዠት ማለትም ቢዳዳን የሚፈረድብን ባልሆነ ማለትም ያስደፍራል። በአንድ ሰላማዊ ሰልፍ ላይ ወያኔ ባዕዳን የፈጠሩት ጸረ ኢትዮጵያ ቅዠት ነው የሚል መፈክር ተይዞ ነበር። ትክክል ነው። ከዚህ አስከፊና ሰይጣናዊ ቅዠት ለመንቃት ለመገላገል ሳንችል 25 ዓመታት አለፉ። ማርከሻውን ያመጣልን ግን የጎንደር ህዝብ ወያኔን ከስረ መሰረቱ ነክቶና አናክቶ መሆኑን ማንም ሊክደው የሚችል አይደለም። ግብረጥፉን በፕሮፓጋንዳ ይደግፉ ነውና የወያኔ ጋላቢዎች ነጋ ጠባ ወያኔ የሚቀባውን አቆንጂ ቅባቶች ያቀርባሉ። ከሁሉም በላይ ዋናው ቅጥፈት ባለ ሁለት አሃዝን ይመለከታል። ኢኮኖሚው አደገ ተመነደገ ሲሉ ያናፉለታል። እዩት ፎቁን፣ በከተማይቱ ያለውን ያውም ከአውሮፓ አውቶቡሶች ያረዘመውን የኪሳራ የከተማ ባቡር፣ ውሃና መብራት አልባ ሆኖ የተግማማውን ኮንዶሚኒየም ወዘተ በመጠቆም አገር አደገ ይሉናል። ሐቁን የሚያውቀው ግን የኢትዮጵያ ሕዝብ ነው። የኑሮ ውድነት፣ አስከፊ ድህነት፣ የበሽታ ሰለባነት፣ መንገድ አዳሪነት፣ የትርፍራፊ ጉርሻ ገዥነት፣ መብት አልባነት፣ ግብረ ስየል ተጠቂነት ያሰቃየው ሕዝብ የወያኔ ኢትዮጵያ የጭንቅ እና የመከራ ምድር መሆኗን ጠንቅቆ ያውቃል። ኢትዮጵያ ዛሬ ለወያኔና ጭፍሮቹ የምቾት አገር ስትሆን፣ ለዜጎቿ ግን የስቃይ ምድርና እስር ቤት ሆናለች። ተጠቃሚዎቹ ይህ ሲባል ያማቸዋል፣ ግን የሚጠበቅ ነው ተመችቷቸዋልና። በተለይም ከወያኔ ሰምረው ከባዕድ አገሮች ወደ ኢትዮጵያ ተመልሰው የሚንደላቀቁ ማፈሪያዎችና ህሊና ቢሶች ስለ ህዝባችን ሰቆቃ ቅንጣትም ሳይቆረቆሩ ስለ ወያኔ ፎቅና ምቾት ማናፈሱን መርጠው ይገኛሉ። የደላው ድመት ሳምባ ያማርጣል ተብሎ የለ? የኢኮኖሚ እድገት ስንል የህዝብን ከድህነት መውጣትና ለነሙሉ ይዞታው በኢኮኖሚውም ሆነ በፖለቲካው መሻሻልን የሚመለከት ነው። ቀለበት መንገድ ተሰራ፣ ፎቅ ተገነባ፣ ወዘተ የህዝብን ቀን ተቀን ኑሮ መሻሻልና መመቸት እስካልተመለከተ ድረስ ፉርሽ ነው። ላም አለኝ በሰማይ ወተቷንም አላይ። የኢኮኖሚ እድገት በህዝብ አስከሬን ላይ ሊገነባ የሚችል አይደለም። ህዝብን በድለውና ፈሽተው አገር አሳደጉ የሚባሉት ያስኬዱት ፖለቲካ ለህዝብ በዘላቂው አልበጀም። እድገት ይኖር ዘንድ በፖለቲካው መስክም ዴሞክራሲ መስፈኑ፣ የህዝብ መሰረታዊ መብቶች መከበራቸው የግድ ነው። አሊያማ ህዝብ የበይ ተመልካች ሆኖ ገዢዎችና ጭፍሮቻቸው ብቻ ይከብራሉ፣ በህዝብ ጫንቃ ላይ ይጨፍራሉ። ከኢትዮጵያ እስከ ደቡብ አፍሪካ ዛሬ የምናየው ሀቅ ይህ ነው። ፈረንጆቹ ለወያኔ ጥብቅና ሲቆሙ ብዙ ጊዜ ታዝበናል። ወያኔ ከሶስት ሺህ ያላነሱ ዜጎቻችንን ጨፍጭፎ የአስቸኳይ ጊዜ አዋጅ አውጥቶ ከ45,000 በላይ ወገኖቻችን በየበረሃውና እስር ቤቱ አግቶ ግብረ ስየል እየፈጸመ ባለበት የተባበሩት መንግስታት ዋና ጸሐፊ የተባለው ጉቴሬስ አዲስ አበባ መጥቶ ወያኔ ሲያዳንቅም ሰምተናል። የሚጎመዝዝ ምጸት። ለነገሩ የቀድሞው የአሜሪካ ፕሬዚደንት ኦባማ ወደ አዲስ አበባ መጥቶ ምርጫ አጭበርብሮ 100% የፓርላማ ወንበሮቹን አሸነፉ ያለውን ወያኔን በዲሞክራሲያዊ ምርጫ የተመረጠ ብሎ አወድሶት ነበር። ልንረሳው ከቶምና መቼም የማይገባ ለኢትዮጵያ ሰቆቃና መከራ ተጠያቂ በአጼውም ሆነ በወያኔ አሜሪካ መሆኑን መዘንጋትም ታሪክን መርሳት ነው። ለዚህም ነው በ25 ዓመት ተመክሮ ወያኔ ከዘረኛና አምባገነናዊ አቋሙ ምንም ፈቅ እንደማይል ካየንና አሜሪካም ማን ተመረጠ ማን ለኢትዮጵያ ሕዝብ ጥቅም እንደማይቆም ካወቅን በኋላ ዛሬ በመጋቢት ሚያዝያ 2009 ዓ.ም አሜሪካን ከወያኔ እንዲያስታርቃቸው የሚለማመጡ ቡድኖች መኖራቸው ከማሳዘን አልፎ አሰቃቂም ቢባል ሲያንሰው ነው። የ1997ቱን የህዝብ ምርጫ ድል ያደናቀፉትና በቅጥረኞቻቸው ተጠቅመው ወያኔን በአፈና እርምጃው ሲደግፈው ስልጣኑን ያስቀጠሉት አሜሪካና እንግሊዝ አልነበሩም። ወያኔ እርቅና ድርድርን ፈላጊ ነው ሲሉም ቆይተዋል። ይህ ግን ጭልጥ ያለ ቅጥፈት መሆኑ ከተጋለጠ 25 ዓመታት አልፈዋል። በስደት ያሉ ዜጎች የምዕራብ መንግስታትን ሲማጸኑ ብዙ ጊዜ አልፈዋል። በአሜሪካ ውጭ ጉዳይ ሚኒስቴር ህንጻ ፊት ለፊትም የተንበረከኩ ነበሩ። አፍረት እንጂ ምንም አልተገኘም። ወያኔ ባለው ጠባይና ይዞታ ሊገዙ የሚችሉትንም ገዝቶ የማሰለፍ ችሎታው ውሱን ነው። ፈሪ ቡድን ነው። ትንሽ ትልቁን ይፈራል። ጫማ ሸበጥ ስር እንውደቅ ብለው ህዝብን ከፍተው ያሉትንም ማመን ይከብደዋል። ቢማጸኑትም እስካሁን አልጠራቸው ብሎ ይገኛል። ድርድርና ውይይት ጀመርኩ ብሎም ከመሰሎቹ የጀመረውም ንግግር ባጭሩ ተቀሽቷል። ማለት ወያኔ ዛሬም ነገም ወያኔ ነውና ለስልጣን የቋመጡ ክፍሎች እንደሚመኙት በፍጹምነት የያዘውን ስልጣን ከማንም ጋር ሊጋራ ፍላጎቱም ዝግጁነቱም የለውም። የጡት እናቶቹ በዚህ ላይ ቢጨቀጭቁትም የሚሰማቸው ባለመሆኑ ለምዕራቦቹ ምለላውን ሆነ ያስታርቁን ልመና ፋይዳ ቢስ ነው። ባረገውና ባየን በታዘብን ነው መልሳችን። ጽንፈኛ አቋም ይዘው ለኢትዮጵያ ሳይሆን ለጎጥ ብሔረሰብ ልንወደቅ ነው ብለው ደንፍተው ሌሎችን ኢትዮጵያ በማለታቸው አውግዘው በሚገባ ባሩድ ሳይጤስ ሸብረክ ብለው ከወያኔ እርቅና ድርድር ፈላጊ የሆኑ ያውም አባሎቻችን ያሏቸውን ሳያማክሩ የማታድግ ጥጃ እናቷን ትመራለች ወይም ከጠላት ጋር የበሉት በሶ ይወጣል ደም ጎርሶ ብንላቸው አግባብ ያለው ይሆናል። ወያኔ እርቅ አይፈልግም፣ ጥሪውም አይገባውም። ለአመታት ያየነው እንጂ የገመትነው አይደለም። ከቀኑ ያለፈ ስጋ መግማቱ አይቀርም ነውና የእርቅና ድርድር ጉዳይ ቀኑ አመቱ አልፎበት ተልቷል። ወያኔ ሁሉንም ንቆ ባዕዳን በሚሰጡት ጭፍን ድጋፍ ተኩራርቶ ተቃዋሚነን የሚሉትን አውቆና ንቆም ከማንም በጠረጴዛ ዙሪያ ተቀምጦ ሊወያይ ቀርቶ ሊደራደር ከቶም ዝግጁ አይደለም። ይህን ሀቅ መቀበል ማወቅ ያስፈልጋል። ወያኔ ኢትዮጵያዊ አይደለም። ይህ ጸረ ትግሬ የሚመስላቸው ካሉ ይሳሳታሉ። ትግራይ ሌላ፣ ወያኔ ሌላ። ይህን ስንል የወያኔ መሪዎችን ጸረ ኢትዮጵያዊነት መሰረት አድርገን ነው። መለስ ዜናዊ፣ ስብሐት ነጋ፣ አባይ ፀሐዬ የቀድሞ ወያኔ ተብዬዎችም ሳይቀሩ ጸረ ኢትዮጵያነታቸው የተረጋገጠ ነው። ለምሳሌ መለስና ስብሐት አምረው ኢትዮጵያን እንደሚጠሉ በአዋቂዎች ሲነገር የቆየ ነው። ራሳቸውን እንደ ኢትዮጵያዊ አይቆጥሩም። ኢትዮጵያና አማራነትንም ተወራራሽ አድርገዋል። አማራን አጥብቀው ይጠላሉ። ኦሮሞውን በተመለከተ ፍጹም ንቀት አላቸው። ይህ ሁሉ የሚታወቅ ሀቅ ነው። ይህ ፍጹም ጸረ ኢትዮጵያ ስሜታቸውና እምነታቸው ነው ዛሬ ጸረ ሕዝብ አድርጎ በገሃድ ያጋለጣቸው። የተፈጠረው ቀውስ ሁሉ የሚያድናቸው ምላሽን መሞከር ያቃታቸው ጸረ ኢትዮጵያነታቸው አይሎ ስለሚያደናቅፋቸው ነው። ብልጥማ ቢሆኑ በሸበጣቸው ሊወድቁ የተዘጋጁትን ውድቆች አቅፈውና ደልለው በተጫወቱባቸው ነበር። የወያኔ መልስ ግን ወግዱ በመሆኑ ተሰብስበው ሰነድ ፈርመው ወያኔን የሚለምኑት ቡድኖች ሁሉ ራሳቸውን እንደ ውድቅ ከማጋለጥ ሌላ ምንም ውጤት አላገኙም። ወያኔ እንኳን ቡድኖችን ሊጠራ ቀርቶ ጥላውን የሚፈራ ቡድን በመሆኑና አልፎም ከማንም ጋር ስልጣን ነክ ድርድርን ማስተናገድ የሚፈልግ ባለመሆኑ ውይይትንና ድርድርን ብለው የቋመጡትን የሚፈልጉትን ምላሽ የሚሰጥ ይሆን አልቻለም፣ የሚችልም አይደለም። በዚህ ተባለ በዚያ የሀገር ጥቅም ግድ የሚለው ግን ያለውን ሁኔታ በጥልቅ መርምሮ መገንዘብን ነው። ወያኔ ራሱ ማን ነው? አንዳንዶች ነጋ ጠባ የኢትዮጵያ መንግስት ይሉታል፣ ግን አይደለም። በመጀመሪያ ደረጃ ወያኔ ኢትዮጵያዊም አይደለም፣ ጠባብ ዘረኛ ነው። አገር ስንል ደግሞ ኢትዮጵያን አይመለከትም፣ አይወክልም፣ የኔ የሚልም አይደለም። ወያኔ ጸረ ኢትዮጵያ ባዕድ ቡድን ነው አይደለም የሚሉ ናቸው ነው ለማለት መከራ የሚያዩት ወያኔ ኢትዮጵያን ሊያጠፉ ሊያዳክሙ የተነሱ ኃይሎች ደግፈውና ተንከባክበው ለስልጣን ያበቁት ቡድን ነው ጠላቶቻችን ማለት ነው ነውና ከወያኔ ኢትዮጵያዊነትን መጠየቁ ላምባሏልበት ኩበት ለቀማ ይሆንብናል ወያኔና ኢትዮጵያዊነት አይተዋወቁም ቢገናኙም አይስማሙም ከዚህ ሀቅ ነው መነሳት ያለብን የሚጠበቅብን ወያኔ ጸረ ኢትዮጵያ መሆኑን አውቀንና ተረድተን ልናወድመውም መነሳት ዋናው ግዳጃችን መሆኑን መቀበል ይጠበቅብናል ወያኔ በህዝብ የተባበረ ትግል ይውደም ድል ለኢትዮጵያ ህዝብ አገራዊ ትግል
Arkelam Baitoda bakbra kandelo
የሰከራ ሳንዳ መልጥ የሚባልበት ወቅት ሩቅ አይደለም ሁለት ተጻራሪ ወገኖች አይን ላይ ተፋጠው ቆመዋል ባትፊና ጠፊ ደረጃ ላይ ይገኛሉ አንደኛው ባልሞት ባይ ተጋዳይነት በመፍጨር ጨላ የሚገኝ ጸረ ኢትዮጵያ ከይሲ ቡድን ነው ይህ ቡድን አምረው የታወከ ህሊናው የተጨነቀ የሚዘው የሚጨብጠውን ያጣ አቅመደካማነቱ ከቀን ወደ ቀን እየተፋጠነ በመሄድ ላይ የሚገኝ ተቅበዝባዥ ዘረኛ ስብስብ ነው ወትሮውንም ቢሆን እዚህ ደረጃ ሊደርስ የቻለው በራሱ ኃይልና ጉልበት ሳይሆን በተጻራሪ በኩል የሚገኘው የኢትዮጵያ ህዝብ ከንዝላልነት ካለመጠንቀቅና ከንቀት ከመጣ ሂሳብ ጉድለት ነበር የናቁት ፈረስ ጣለ በደንደስ በመሆኑ የተናቀው ስብስብ ይኸው ዛሬ ህዝብና ሀገር እያጠፋ ይገኛል በመናቁ ምክንያት የበታችነት ስሜት የሚያጠቀው ግለሰብ ወይም ቡድን የመንግስት ስልጣን ከያዘ አምቆ ያቆየውን ቁጭት ለመወጣት ህዝብና ሀገርን ከመጥፋት አይመለስም የመንግስቱ ኃይለ ማርያምን ማንነትና ድርጊት መገንዘቡ ብቻ በቂ ነው። ስታሊን በሩሲያ፣ ሂትለር በጀርመን፣ ሙሶሎኒ በጣሊያን ምን ጥፋት አጥፍተው ራሳቸውም እንደጠፉ መዘርዘር አስፈላጊ አይደለም። የነኝን ሶስት ተጠቃሽ ግለሰቦች የጀርባ ታሪክ አስተዳደግና የስነ አእምሮ ልከፍት በሚገባ የተገነዘበ አስተዋይ ሰው ሰለስቱ ጸረ ምግባረ ሰናያት እኩያት የጥፋት መልእክተኛ እንደነበሩ መረዳት ይቻላል። ሀገር ለመምራት ቀርቶ የድንኳን ተሸካሚነት ኃላፊነት አይሰጣቸው። ሀገር ለመምራት ይቅርና ለቤተሰብ ኃላፊነት እንኳን አያጫቸው። በእኛም ሀገር በቅርቡ መንግስቱ ኃይለ ማርያም የተሰኘ ግለሰብ በወቅቱ ከነበረው ህብረተሰቡ ላይ ቋጥሮት በመጣው ቂም በቀልና ጥላቻ ምሬት ምክንያት ኢትዮጵያና ህዝቧን አጥፍቶ እንደጠፋ የህዝባችን ትኩስ ምሬት እስካሁን አልበረደም። በሁለተኛው ረድፍ ተጻሩ የቆመው መላው ህዝብ ሲሆን ከባላንጣው ጋር እየተፋለመ ይገኛል። ለመብቱ፣ ለሰብአዊ ክብሩ፣ ለአንድነቱና ለሉዓላዊነቱ ሲል አምጾ ይታገላል። እምቅና ተንቀሳቃሽ አቅሙን አስተባብሮ ኃይሉን አዋህዶ አገዛዙን ያርበተብተዋል። ከህዝብ የተነጠለ የተጣላ ከህብረተሰቡም ተንጓሎ የወጣ ስርዓት ልክ ከባህር እንደወጣ አሳ መግቢያ ቀዳዳ ስለሚያጣ የመጨረሻው ተሸናፊ መሆኑ አይቀሬ ነው። አምጾ በተነሳ ህዝብና ተጠልቶ በሚትለፈልፍ የገዢ ቡድን መካከል የሚኖረው የኃይል ሚዛን ተመጣጣኝ አለመሆኑ ብቻ ሳይሆን ከናካቴው ለንጽጽር የሚቀርብ ሊሆን አይችልም። ካንድ ሰፈር ተወጣጥቶ የመጣ ቡድን የቱን ያህል ጦር መሳሪያ ቢያከማች ዞሮ ዞሮ የህዝቡን ተቃውሞ ተጋትሮ መቆም አይሆንለትም። የኋላ ኋላ መንኮታኮቱ አይቀርለትም። በጦር መሳሪያ ክምችት፣ በሰራዊት ብዛት፣ በፕሮፓጋንዳ ማደንቆር የናዚ ጀርመንን ያህል ተሟልቶ ያገኘ ሌላ ኃይል በወቅቱ ብቻ ሳይሆን በታሪክም አልነበረም ቢባል ማጋነን አይሆንም። ግን እንዳልነበር ሆኖ የዶጋመድ ሆኖ ቀርቷል። እፍ ሲሉት ጭልጥ የሚለው የወያኔ ጉልበትም እንዳልነበረ መሆኑ አይቀርም። የሰከረ አሳ እንዳያመልጥህ ብሎ ህዝብ ሲነሳበት መውጫ ቀዳዳ አጥቶ እንደ ሎጥ ሚስት የተረገመ ሆኖ ያልፋል። ይህንን ክስተት እውን ለማድረግ ግን ጠንካራ ሥራና ከባድ መሥዋዕትነት ይጠይቃል። እስካሁን ከባድ መሥዋዕትነት የሚጠይቀው ተጋድሎ አልተደረገም። እንዲያውም ገና አልተጀመረም ቢባል ተስፋ አስቆራጭ አባባልም አይደለም። ጥራት እንጂ ብዛት ያመረቃ ውጤት አስመዝግቦ አያውቅም። የድርጅቶች መተረማመስ ለፖለቲካው ትግል መመሰቃቀል አስተዋጽኦ ያደርግ እንደሆነ እንጂ ለወያኔ መርበትበትን ጫና አያመጣበትም። በሁለንተናዊ መስፈርት ሲለካ ጠንክሮ ያልተገኘ ድርጅት የዝንብ መጠራቀም ውስከምባየ ከፍትም ከሚባልበት ተረት ሊያልፍ አይችልም። ወያኔም ይህን በሚገባ በመረዳቱ ነው የሀገሪቱን ፖለቲካ እንዳሻው ሊያሽከረክር የበቃው። ማንም ተቆጭ ተቆጣጣሪ፣ ገሳጭ ታዛቢ ባልተገኘበት የፖለቲካ መዳሩን በብቸኝነት ይዞ የሀገሪቱን ምጣኔ ሀብትና ማህበራዊ ሜዳውን ሁሉ ይጋልብበታል። ሀገሪቱን በስልት እየተጠቀመ ሲበዘብዛት፣ ተቃዋሚ ክፍል ግን ስልት የለሽ ትግል መካሄዱን ቀጥሎበታል። ይህ ሁኔታ በማያሻማ መልኩ መሰረታዊ የትግል ስልት እስካልተለወጠ ድረስ የኃይል ሚዛኑ በወያኔ እጅ የሚቆይበት ሁናቴ ከፍ ይላል ማለት ነው። ይህ ስለተባለ ግን ዛሬ ወያኔ የህዝቡን አመጽ ለመቋቋም ችሏል ማለት አይደለም። ተርበት ባች የገዢ ቡድን መሆኑም እንዳለ ሆኖ የሰከረ አሳ እንዳያመልጥህ ከሚባልበት ደረጃ ላይ ግን አይደለም። የተነቃነቀ ጥርስ ውሎ አድሮ ወላልቆ መውደቁ የማይቀር ቢሆንም በቡጢ ካልተመታ ተንጠልጥሎ መዋል ማደሩም አይቀርም። የተንጠለጠለው ጥርስ ህዝብን ለመንከስ የሚኖረው ስለት ደካማ ሊሆን ቢችልም ውዝዋዜው ግን ራሱ ወያኔን ማሰቃየቱ አይቀርም። ይኸው በበኩሉ ያገዛዙን ዕድሜና ጤና ያውቀዋል። ከወቅታዊ የአገሪቱ ተጨባጭ ሁኔታ አኳያ ሲታይ ተንጠልጥሎ የሚንቀጠቀጠውን የወያኔን ጥርስ አራግፎ ለመጣል የሚችል የህብረት ኃይል ገና አልታየም፣ አልተከሰተም። ይህንን ሀቅ መላው ህዝብ ይጋራዋል። ያ ኃይል እስካልተከሰተ ድረስ ደግሞ የሰከረ አሳ እንዳያመልጥ መባሉ ቀርቶ የበሬ ፍርንጭት ሊወድቅ ይችላል ብላ እንደምትንከራተተው ቀበሮ መተረሻ መሆን ነው። በሰሜኑ ምዕራብ የሚንቀሳቀሰው ህዝባዊ አመጽና በሌሎች የአገሪቱ ክፍሎች የሚታየው ተቃውሞ ጉልበትና አቅም እያገኘ መምጣቱን የተገነዘበው ወያኔ እድሜውን ለማስረዘም የተለያዩ ዘዴዎችን ለመጠቀም ቢሞክርም ሊሳካለት አልቻለም። የስድስት ወሮች የጊዜ ገደብ የተባለው አስቸኳይ አዋጅ ፋይዳ ቢስ ስለሆነበት ተጨማሪ ለአራት ወር እንዲቀጥል ሌላ አዋጅ ለማውጣት ተገድዷል። በህዋት ውስጥ ያሉ አመራሮች ውደታቸው ከቀን ወደ ቀን እየተፈረከረ ከመሄዱ ግልጽ የሆነ መምጣቱ የአደባባይ ምስጢር ከሆነም ቆይቷል። መጠራጠርና አንዱ ሌላውን መሰለል መከታተልና በሚስጥር መሾካሾክ የሥርዓቱ ግራ መጋባት እምን ደረጃ መድረሱን ገላጨው። መዋቅራቸው ጃርት የበላው ዱባ ከሆነ ሰነባብቷል። ይህ ሁኔታ ጥቂቶች ብዙሃኑን የሚገዙበት ዕድሜ እያጠረባቸው መምጣቱን አብሳሪ ነው። ምንጊዜም ቢሆን ለብዙሃን የሚመጣው ብስራት ለህዳጣን መርዶ ነጋሪ ነው። ይህ ክስተት እርስ በርሳቸው ካለመተማመን ደረጃ ላይ ስላደረሳቸው ሌላ መውጫ ቀዳዳ ለመሻት ተገድደዋል። ውጥረቱ እየጨመረ በሄደ መጠን ሳይወዱ በግድ የባህሪ ለውጥና አገላለጽ ለማሳየት ከመገደድ ደረጃም ደርሰዋል። የራሳቸውን ፍራት ለህዝብ ማስፈራሪያ የሚጠቅማቸው የመሰላቸው እኛ ከሌለን አገሪቱ ትፈራርሳለች፣ እኛ በከፈልነው መስዋዕትነት ያመጣነው ስልጣንና ሀብት ንብረት ለማንም አሳልፈን አንሰጥም፣ ጋሻ ጃግሬያቸው ቀንድ አብቅሎ የሚወጋቸው ይመስላል። ከድንጋጤያቸው ተነሳ አለማርያም ደሳለኝን ያሳደግናት ቀጋ እኛኑ ልትወጋ በማለት ያስፈራሩታል። የፍርሃታቸው ማስፈራሪያ እያደረጉት ነው። ፍርሃትን በፍርሃት ማስወገድ ይቻል ይመስል ሌላውን ማስፈራራት የራሳቸውን ስጋትና ፍርሃት የሚያስወግድላቸው ይመስላቸዋል። ግን እሱ አይሆንም። ፍርሃትን በፍርሃት ማስወገድ የሚቻል ቢሆንማ ኖሮ አንበሳ ሲያገሳ ጅብ አይነ ምድሩን እየዘራ ይሸሽም ነበር። ጅብ እንደ ሰው ተቆጥሮ እርሱም በበኩሉ የአህያ ባል ከጅብ አያስጥልም በሚል ተረት ቢተረክለትም አህያይቱን ማስጣሉ ቀርቶ እርሱም ቢሆን ራሱን ማስጣል አይችልም። የቀጣሪ መለዋወጥ የወር ክፍያ የሚያስጨምር ይመስል በቅርቡ ከሥልጣኑ የወረደው የባዕድ ሀገር መሪ ሲሰጣቸው የነበረው መጠነ ሰፊ እርዳታና ድጋፍ በአዲሱ ተሿሚ አስተዳደር የማያገኙት መሆኑ በይፋ እየተነገራቸው ነው። የሕዝቡን የትኩረት አቅጣጫ ያስለውጥልናል ብለው በመመኘት ኤርትራን አስመልክቶ አዲስ ፖሊሲ ያውጥተናል እያሉ ይማስናሉ። ነግ ተነገ ወዲያ የሚሆነው አይታወቅም ብለው በመስጋት በትግራይ ክፍለ ሀገር ቁጥሩ ወደ 100 ሺህ የሚሆን የሚሊሻ ጦር መልምሎ ለማሰልጠን እቅድ እንዳላቸው በሰፊው ይናገራል። ይህንን የሚያደርጉት ከሁለት እሳቢዎች በመነሳት ይመስላል። አንደኛውና ዋንኛው መላውን ሕዝብ ከመፍራት የተነሳ ሲሆን፣ ሁለተኛው ደግሞ ውሎ አድሮ ምናልባት መደበኛው ሰራዊታቸው ሊያምጽብን ይችላል ከሚል ስጋት እንደሆነ በስፋትም ይወራል። ከዚህ በላይ የኋላ ኋላ መገልበጫቸውን ለማሳመር ያረዳም ይሆናል በማለት በማሰብ ጸረ ኢትዮጵያ መሆናቸውን በተግባር ካስመሰከሩ ከሁለት አጎራባች አገራት መሪዎች ጋር የኢትዮጵያን ግብዓተ መሬት ለማመቻቸት በማሴር ላይ እንደሚገኙ ሾልኮ ከሚወጡ መረጃዎች ፍንጮች እየተሰሙ ናቸው። የቀጣሪ መለዋወጥ የወር ክፍያ የሚያስጨምር ይመስል በቅርቡ ከሥልጣኑ የወረደው የባዕድ ሀገር መሪ ሲሰጣቸው የነበረው መጠነ ሰፊ እርዳታና ድጋፍ በአዲሱ ተሿሚ አስተዳደር የማያገኙት መሆኑ በይፋ እየተነገራቸው ነው። የሕዝቡን የትኩረት አቅጣጫ ያስለውጥልናል ብለው በመመኘት ኤርትራን አስመልክቶ አዲስ ፖሊሲ አውጥተዋል። ነገ ተነጎዲያ የሚሆነው አይታወቅም ብሎ መስጋት በትግራይ ክፍለ ሀገር ቁጥሩ ወደ 100 ሺህ የሚሆን የሚሊሻ ጦር መልምሎ ለማሰልጠን እቅድ እንዳላቸው በሰፊው ይነገራል። ይህን የሚያደርጉት ከሁለት እሳቢዎች በመነሳት ይመስላል። አንደኛውና ዋነኛው መላውን ሕዝብ ከመፍራት የተነሳ ሲሆን፣ ሁለተኛው ደግሞ ውሎ አድሮ ምናልባት መደበኛው ሰራዊታቸው ሊያምጽብን ይችላል ከሚል ስጋት እንደሆነ በስፋት ይወራል። ከዚህም በላይ የኋላ ኋላ መገልበጫቸውን ለማሳመር ይረዳናል ይሆናል ብለው በማሰብ ጸረ ኢትዮጵያ መሆናቸውን በተግባር ካስመሰከሩ ከሁለት አጎራባች ሀገራት መሪዎች ጋር የኢትዮጵያን ግብዓተ መሬት ለማመቻቸት በማሴር ላይ እንደሚገኙ ሾልኮ ከሚወጡ መረጃ ፍንጮች እየተሰሙ ነው። ከሻቢያው አለቃና ከሱዳኑ መሪ አልበሽር ጋር ለመሞዳሞድ ላይናታችን እንደሚሉ የቅርብ ተከታታዮች ሹክቱክታቸውን ያስተላልፋሉ። እሳት ከሌለበት ምድጃ ጭስ አይወጣምና በናይሮቢ ከተማ አካባቢ የሚተነፈሰውን ጭምጭምታ ባርምሞ መመልከትም ይቻላል። ሱዳን ከቅኝ ግዛት ከወጣችባቸው 60ዎቹ ዓመተ ምሕረቶች ጀምሮ ያሉት መሪዎቿ ካለ ኢብራሂም አቡድ በቀር ሌሎች ተፈራራቂ መሪዎች ሁሉ ጸረ ኢትዮጵያ እንደነበሩ የቅርብ ተከታታዮች የመዘገቡት ሀቅ ነው። ዳሩም ቢሆን ኢትዮጵያን የሚያህል ታላቅ ሀገርና ሰፊ ሕዝብ ማስተዳደር የቱን ያህል ከባድ መሆኑን ያልተገነዘበው ወያኔ አሁን ከ27 ዓመታት በኋላም ቢሆን ግራ ተጋብቶ ዛሬ እንደ ተተኮሰበት ድኩላ ተደናግጦ ቆሟል። ማጠፊያው አጥሮበት ተባባሪ ለመፈለግ ላይታች እየባከነ ነው። የውስጥ ተቃውሞ ፋታ አልሰጠም ቢለው እየባከነ መሄዱ ብቻ ሳይሆን የአካባቢ ኃይሎችም ሳይቀሩ ችግር ፈጣሪዎች ሆነዋል። ሁኔታው ወያኔ ሊያሰጋው የሚችል ቢሆንም ጦሱ ግን ለሀገራችን ስትራቴጂያዊ ጉዳት ማስከተሉ አይቀርም። የኢትዮጵያን ሁኔታ በቅርብ ለመከታተል የማይወዝኑት የግብጽ መሪዎች በዳላቅ ደሴት 30 ሺህ ሰራዊት የሚያሰፍሩበት ጦር ሰፈር ከኢሳያስ አፈወርቅ ተሰጥቷቸዋል። ከዚህም በቀር ግብጾች ከደቡብ ሱዳን መሪዎች ጋር የጋሪዮሽ ጦር ስምምነቱን ተፈራርመዋል። ይህ ስምምነት የጦር መሳሪያ አቅርቦትን፣ የጦርና የጸጥታ ሰራዊት አሰልጥሎ ማስተጣቅን ሁሉም ያጠቃልል ነው። መቼውንም ቢሆን የግብጽ መሪዎች ሀገራችንን በምስራቅ አፍሪካ ብሎም በአፍሪካ ቀንድ አካባቢ መጠንከርን የማይፈልጉ በመሆናቸው ይህንን ቢያደርጉ አያስደንቅም። ቃታርና ሌሎች የአረብ ሀገራት በአሰብ ወደብ የባህር ኃይላቸውን የማስፈር ስምምነት ማግኘታቸው ዞሮ ዞሮ ኢትዮጵያን በመክበብ ለማስጨነቅ የሚያደርጉት ተፈታታኝ ጥቃት ነው። በተለይ ደግሞ ይህ ሁኔታ ዛሬ ኢትዮጵያዊ የሆነ መንግስት ባጣችበት ወቅት መከሰቱ ህዝባችንን ከማሳሰብ አልፎ ሊያስጨንቀው ይችላል። የተባበረ ኃይል የሌላት ሀገር ለማንስ አቤል ልትል ትችላለች? ብትጮስ ጩኸቷ የቁራ ጩኸት ከመሆን አልፎ ሊሰማው የሚችል ኃይል ይኖራል ተብሎ ይጠበቃልን? በዚህም ተባለ በዚህ የኢትዮጵያ ህዝብ ሀገሩ በየጊዜው ከሚቃጣበት ጥቃት ተከላክሎ ማዳን የሚችለው እርሱ ራሱ ባለቤቱ መሆኑን ያምናል። ይህም በመሆኑ በየጊዜው ሊከፋፍሉት የሚጥሩትን ተንኮል ሁሉ እያከሸፈባቸው ይቆያል። ከዚህ ሁኔታ በመነሳት በመጨረሻ ሰዓት አቸናፊው ድል አድራጊ ራሱ የኢትዮጵያ ህዝብ መሆኑን የሁሉም ዜጋ እምነት ነው። በመሆኑም እግር ወዲያ ወዲያ፣ ልብ ወዲህ ወዲህ፣ እጅ የሚያወጣው እጅን ነው ከእንግዲህ፣ ራስን የሚያድን ራስ ነው ከእንግዲህ ብሎ በመነሳት በጠላቶቹ ላይ አምጾ ተነስተዋል። ድሉን ካልተጎናጸፈ ፎቱን ወደ ሰገባው አይመለስም። ኢትዮጵያ የውጭ ጠላቷን ከበባ ከመመከቷ በፊት ግን አስቀድማ የውስጥ ደበኞቿን ለማስወገድ ቅድሚያ ልትሰጥ ይገባታል። ዛሬም እንደ ጥንቱ ራሱን የሚያደነው ራሱ ህዝብ ነው። ጥንትም ነጻነቱን ጠብቆ የቆየው ራሱ ስለነበር ከእንግዲህ ወዲህ ማንንም እርዳታና ፍቃድ አይጠይቅም አይጠብቅም። በሌሎች እርዳታና ፍቃድ የሚመጣ ነጻነት አይኖርም። የኢጣሊያ ወራሪ ጦር ባርበኞች ተጋድሎ ከኢትዮጵያ ተባረሩ። ንጉሱ ሲመለሱ አዝማሪዎችና የዜማ ቀንቃኞች እንዲህ ሲሉ ተናግረዋል ይባላል። አሜሪካ አባቱ እንግሊዝናቱ ደጋግፈው አስገቡት ወደ ሀበሻ ቤቱ። ያ ተደጋግፎ የመጣ ነጻነት ከ33 ዓመታት ቆይታ በኋላ ምን ጥሎ እንደሄደ የ66ቱን ህዝባዊ አመጽ አሳይቷል። በራስ ተጋድሎ የሚመጣ ነጻነት ማንንም ኃይል ገደብ ሊያደርግበትም ሆነ ባፈላማ ሊይዘው ስለማይችል ገደብ የለሽ ዲሞክራሲያዊ ስርዓተ መንግስት መመስረትም ያስችላል። ዲሞክራሲ ከሌለ እርዳታ አይሰጥም ተብሎ ሊታለል አይችልም። ብልህ ህዝብ ሊታለል የሚችለው ምናልባት በህይወቱ ውስጥ አንድ ጊዜ ብቻ ይሆን ይሆናል። ህዝባችን ከእንግዲህ በድጋሚ እንዲታለልም አይጠበቅበትም። ራሷ ኢትዮጵያ እንደ ሀገር የዜጎቿ የትግል ታሪክ ውጤት ነች። ይህ የዜጎቿ የትግል ታሪክ ደግሞ የተጻፈው በጀግኖች አርበኞቿ ደምና አጽም ነው። በዚህ ቀለም የተጻፈ ታሪክ በመሆኑም ተወራራሹ ትውልድ በእጹብ ድንቅነቱ አክብሮ ተንከባክቦ ይጠብቀዋል፣ ይከላከለዋል። የአገሪቱ ታሪክ የተገነባው በዚህ ጽኑ መሰረት ላይ ስለሆነ ማናቸውም ተዋናዮች አልፎ ሀጅ የስልጣን ጠመኞች ሰለባ ሊሆን ግን አይችልም። ወርቅ ወርቅነቱን ለማስመስከር በሳት እንደሚፈተነው ሁሉ ህዝባችንም ታሪካዊ ሀገሩን በራሱ መስዋዕትነት ያስመሰከረ ህዝብ ነው። ይህ ደግሞ ጠላቶቿን እንደሚሉት የመቶ ዓመት አፈ ታሪክ ሳይሆን ባያሌ ዘመናት የታሪክ ሂደት መዋለ ዜና የተመዘገበ ሀቅ ነው። ወያኔ ኢትዮጵያ ከተቃጣበት የውጭ ጥቃት ሊከላከልላት የሚችል ቡድን አይደለም። ተፈጥሮም ሆነ ባህሪው አይፈቅድለትም። ከጥቂት ዓመታት በፊት ከግብራበሩ ከሻቢያ ጋር ባደረገው ጦርነት ከሰባ ሺህ በላይ ህዝብ ያስፈጀው አሰብን አስመልሳለሁ ብሎ አታልሎ ነበር። አሰብን ማስመለሱ ቀርቶ እንዲያውም የሀገራችንን መሬት ባልጀርሱ ስብሰባ ፈርሞ አስረክቦ መጣ። ዛሬም ቢሆን የጠላቶቿን ዙሪያ ከበባ ሊያድን አይችልም። በሁኔታው ግን ግርግር ፈጥሮ አሁን ከደረሰበት ጭንቀት ለመተንፈስ የሚያስችለውን የፕሮፓጋንዳ አክሮባት ለመፍጠር እድል ያገኛል። ከስትራቴጂያዊ ሸሪኮቹ ከሱዳን ከሻቢያ ጋር የነፍስ ማቆያ ጭምብል ሊያጠልቅ የሚያስችለውን እድል አገኛለሁ ብሎ ይመኛል። በአሁኑ ወቅት ኢትዮጵያ ባለቤት የሌላት ሀገር በመሆኗ ዳር ድንበሯንና ሉዓላዊነቷን የሚያስከብርላት ኃይል አለመኖሩን የተገነዘቡት አጎራባች ሀገራት በዘለቄታ መልኩ ኢትዮጵያን እየጎዱ የየግል ጥቅማቸውን ለማስጠበቅ አመቺ ጊዜ አግኝተዋል። መላው ዓለም የየራሱ የግል ችግር ስላለው በርሱ ችግር ላይ ከማተኮር አልፎ ተርፎ ስለኛይቱ ምስኪን ሀገር ያስባል ተብሎም አይጠበቅም። የሶሪያን፣ የየመንን፣ የኢራቅን የሰሜን ኮሪያንና የአፍጋኒስታን ሁኔታ ያጤኗል። የግንዛቤ በይታው እስከተገባ የሀገራችን ተጨባጭ ሁኔታዎች ከጊዜ ወደ ጊዜ እየተባባሱና ከቁጥጥር ውጭም እየሄዱ ናቸው። አንደኛ መሰረታዊ የሥርዓት ለውጥ ካልመጣ ስር የሰደዱ የሀገራችን ችግሮች ሊፈቱ አይችሉም። ሁለተኛ ስርነቀል ለውጥ እንዲመጣ የሚያስችሉ ሁኔታዎች ከቁጥጥር ውጪ የሆኑ በመባባስ ላይ ናቸው። እየተባባሱ መምጣታቸው ዳግማዊ የካቲት 1966 አብዮት ውን ማድረጋቸው አይቀርም። ሶስተኛ ገዢው መደብ እንደ ድሮው እንደ ልቡ መግዛት ከማይችልበት ደረጃ ደርሷል። አራተኛ የኢትዮጵያ ህዝብም አሜን ብሎ ለመገዛት ሳይሆን አሻፈረኝ አልገዛም በማለት አምጾ ተነስቶ ወያኔን በማስጨነቅ ላይ ይገኛል። አምስተኛ የዓለም አቀፍና የአካባቢ ሁኔታዎችም ከንቅፋትነት ወደ አመችነት በመለወጥ ላይ ናቸው። ስድስተኛ ከኬንያ በስተቀር በኢትዮጵያ ዙሪያ የተኮለኮሉ ሀገሮች የወያኔ ችግር ፈጣሪዎች ከመሆን አላረፉም። ዞሮ ዞሮ ግን የሀገራችን ስትራቴጂያዊ ባላንጣዎች ከመሆንም አይቆጠቡም። ሰባተኛ ተቃዋሚዎችን ቅስም ሰብሮ ትግሉን ለማኮላሸት ወያኔ ቁጥር ስፍር የሌለውን ህዝብ ይገድላል፣ ያስራል፣ ያሰድዳል። ስምንተኛ የኑሮ ውድነቱ አንገፍጋፊነቱን ቀጥሏል። ዜጎችን በሀገራቸው ሆነው ከሚሰቃዩ ይልቅ ስደትን የመጀመሪያ ምርጫቸው አድርገው በእልፍ አላፍ ከሀገር እየሸሹ በመሰደድ ላይ ናቸው። ዘጠነኛ የነኚህ ሁሉ ድምር ውጤት ምን ሊያስከትል ይችላል? ወያኔ ከሁለት ምርጫዎች አንዱን እንዲመርጥ ይገደዳል። ሀ ለራሱ ሲል ከኢትዮጵያ ህዝብ ጋር የሚታረቀበት ሁኔታ በማመቻቸት ለሽግግር ሂደት ራሱን ማዘጋጀት፣ ለያዳቆነ ጋኔን ሳያቀስ አይተውም እንደተባለው በህዝባዊ አመጽ መደምሰስ የመጨረሻ እድሉ ይሆናል። አስረኛ የመጨረሻው አቸናፊ ህዝባዊ አመጽ ስለሚሆን መላው የኢትዮጵያ ህዝብ የሰከረ አሳ እንዳያመልጥ ብሎ በመነሳት በወያኔ ከርሰ መቃብር የሀገሩን ህልውና አስከብሮ ዲሞክራሲያዊ ስርዓተ መንግስት መስርቶ ወደ ልማቱ ያተኩራል። ኢትዮጵያም ለዘላለም መኖሯን ትቀጥላለች። ኢትዮጵያ ለዘላለም ትኑር።
ለማንነት ለኩራት ክብሬ መንናገሬ አሻግሬ ስደረሽማ በይሰሚኝማ ለማንነት ለኩራት ክብሬ መንናገሬ አሻግሬ ስደረሽማ በይሰሚኝማ ስደረሽ ስሚኛ ስደረሽ እማ በጾም በቅዳሴ ያሬዳዊ ዜማ የእናትነት ፍቅር አልበሳልሽማ በጨዋነት ባህል አሳድገሽኛል በኢትዮጵያዊነቴ እንድኮራ አድርጎኛል። ባይለው ነው እንጂ የህን ውሃ ነገር ከእናት ጓዳ ርቆ ማን የወጣ ነበር። አንድ ላይ ነው ሳቅና ደስታ ከመአዱ ኦሶ የሚበላው የመስጊዱ አዛን ሲሰማ ይሰገዳ በኢማን ጁማ ከየደብሩ ወጥቶ ታቦቱ ይከበራል መስቀል ጥምቀቱ። ሀገሬ 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 ለማንነት ለኩራት ክብሬ መንናገሬ አሻግሬ ስደረሽማ በይሰሚኝማ ለማንነት ለኩራት ክብሬ መንናገሬ አሻግሬ ስደረሽማ በይሰሚኝማ ስደረሽ ስሚኛ ስደረሽ እማማ ስደረሽ ስሚኛ ስደረሽ እማማ ሶ ጌቱ ገደረደ በሰው ቤት አይደምቅ በማያቁት አገር እንኳን አድገውበት ተወልደውበት የሰው ቤት የሰው ነው አይሆን እንደናተ በዘር ቀለም ሚዛን የሰው ልጅ ይለካ ሀገር እንደሌለው ሆዲ በሳለካ አንድ ላይ ነው ሳቅና ደስታ ከመአዱ ቆሶ የሚበላው ዝናሽ ይታይ ባለም ይሰማ ከፍ ብለሽ በክብራ ቀን ቢከፋ ባይደላሽ ናሬ ይመለሳ ክብረሽ ሀገሬ 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 ሀገሬ
ማን ያውራ የነበረ ክፍል 7 ዋናው ቁም ነገር ጉዞ እንጂ መዳረሻ ወይም መጨረሻ አይደለም የሚሉ አሉ። የህዝብን ትግል በተመለከተ ግን ከተነስተ የት ለመድረስ በማንና በምን ላይ ድል ተቀዳጅቶ ምንን ተግባራዊ ለማድረግ የሚሉት መሰረታዊ ጥያቄዎች መላሽን ጠይቃሉ። ድርጅቶች ፕሮግራም የሚያስፈልጋቸው ለዚህ ነው። ይህ ነው አላማችን ምኞታችንና ግባችን ብለው ለህዝብ ለማቅረብና የህዝብንም ድጋፍ ለማግኘት ማለት ነው። ፕሮግራም ሲሉና ፕሮግራም ስንል ከባድ ልዩነት እንዳለና እንደነበረ ማሳየቱ ተገቢ ነውና ያፓና የፖለቲካ ፕሮግራም ጥያቄ የሚለውን ማቅረብ እንፈልጋለን። በአሁኑ ጊዜ ፖለቲካም ትርጉም አጥቶ ትግልም ከሞላ ጎደል ቧልት ሆኖ የሚታይባቸው በበዙበት ወቅት ለድርጅት የፖለቲካ ፕሮግራም የሚሰጠው ትርጉም የቀለለ ቢሆን ከቶም አያስገርምም። በ60ዎቹ አመታት የድርጅት ፕሮግራም ጽፎ የሚሸጥ የባጠበቃ ነበርና ቢያንስ በወቅቱ ነጻ አውጪ ነኝ ይል የነበረው አንድ ድርጅት በዚሁ ባድ ፕሮግራም አጽፎ ገዝቶ ማሰራጨቱን እናስታውሳለን። ወያኔ ትላንትም ዛሬም ከልሳኑ እስከ ውጪ ጉዳይ ፕሮግራሙ ባዳንን ቀጥሮ ተልሙት ጻፉት አከናውኑት ያለ ነው። ሌሎች ደግሞ ፕሮግራማቸው ከኢትዮጵያ ህዝብ ፍላጎት ጋር ይገናኝ አይገናኝ ብዙም ሳይጨነቁ አያሉ መንግስት ምን ደስ ይሏል ምዕራባውያን ለጋሾች ምን ያስደስታቸዋል ብለው በመነሳት ለባዳኑ ፕሮግራም ያረቃሉ። ሰነፍ ያሉት ደግሞ ትንሽ የቃላት ለውጥ አድርጉና የሊቆችን ፕሮግራም አብድሰው ፍራሽ አዳሽ ፕሮግራም አዳሽ አይናቸው ሳሹ የኛ ነው ብለው ያሰራጫሉ። ዛሬ ፕሮግራሞች ቢመሳሰሉ ሁሌም አላማ ተመሳስሎ ሳይሆን ግልበጣው ኩረጃው ተፋፍሞ ነው። ለዚህ ነው ድርጅቶች ስራቸው ሆነ ራሳቸው የሚሰጡት ሪዮታ ዓለማዊ ገለጻ አልጣጣም የሚለው። ወያኔ ለምሳሌ በኢኮኖሚው ላይ ለሙሉ ትንሽ ጎደል ቁጥጥሩን አስፈኖ ያለም የነጻ ገበያ አባወራ ነኝ የሚለው። ለሮሽ ደግሞ ቆምነለት ያሉት ፍርሃት ራስ ምን ለማለት እንደሆነና ለሀገርም ምን እንደሚያስከትል ግልጽነትና ግንዛቤ ጎሏቸው በደፈነው ዲሞክራሲ በሚለው ሽፋን ተጠቅለው ሊደብቁ የሚፈልጉት። ለኢሃፓ ፕሮግራም የቃል ጨዋታ ወይም ደግሞ የማያምንበት በስራ የማያውለው አሳምሮ መደርደር ሆኖበት አያውቅም። የድርጅቱ ፕሮግራም መቀበል መደገፍ ወይም አለመቀበል መቃወም የዜግነት መብት ቢሆንም ድርጅቱ ፕሮግራሙን ያወጣውና ያወጣ ያለው በፖለቲካ ራዩ ወይም ሪዮቱ መሰረት ነው። ኢያፓን የወለደው ተራማጅ እንቅስቃሴ ግራ ክንፍ ዝንባሌ የነበረውና ለስር ነቀልም ለውጥ የቆመ ስለነበር የኢያፓም የወቅቱ ፕሮግራም ነጥቦች የዚሁ ነጠብራቆች ነበሩ። በዲሞክራሲ በመረት በብሔረሰብ በኢኮኖሚ ወዘተ ጥያቄዎች ይህ ዝንባሌውም ተንጸባርቋል። ከዝርዝር ፕሮግራም ነጥቦች ውስጥ ግን መሰረታዊ ወይም ማገርና ምሰሶ የሆኑ ክቡር መርሆችና አቋሞች ሳይቀሩ ቆይተዋል። በአሁኑ ጊዜ አንዳንድ የፖለቲካ ሰዎች መሰረታዊ መርህና የፕሮግራም ነጥብ ስለተደበቀባቸው ከወቅቱ ሁኔታ ጋር ለመጣም ሲሉ ፕሮግራም ሲቀይሩ በዚያው መርዋቸው ይጥላሉ። ይህ ከኢሃፓ አቋም ጋር የማይጣጣም ነው። ኢሃፓ በመሰረታዊ መርህ ደረጃ ይዞት የተነሳውና እስከዛሬም ጸንቶና አንዳንዶች እንደሚሉት ድርቅ ብሎ የቀጠለበት ህዝባዊ መርህ አለ። ይህም የፖለቲካ ስልጣን ለህዝብ መሆን አለበት የሚለው ነው። ህዝባዊ ሪፐብሊክ ተባለ ፌደራላዊ ዲሞክራሲያዊ ስርዓቱ ወሳኝ የስልጣን ምንጭ የህዝብ መሆን አለበት የሚል ነው። ይህ መሰረታዊ አቋም በፕሮግራሞቹ ተንጸባርቋል፣ የፕሮግራሙን ይዘትም ቀርጿል ቀንቷል። ይህ በመሆኑም ምርጦች ነን፣ የህዝብ ሞግዚት ነን፣ ለህዝብ የምናውቅለት እኛ ነን ወዘተ ብለው ብቅ ካሉ ኃይሎች ጋር ሁሉ ኢሃፓ ተጋፍቷል። ዛሬም የወያኔ ዘረኛ ቡድን በዲሞክራሲ ስም የምርጦች መንግስት ሊመሰርቱ የሚሹትን በየፈርጃቸው የሚታገላቸው ለዚህ ነው። ዲሞክራሲን ሊገድቡ ህዝብን የበይተ መልካች ተለጣፊና አጫፋሪ ሊያደርጉ የተነሱትን ሁሉ የሚታገላቸው ለዚሁ ነው። የስርዓቱ አወቃቀርና ቅርጽ ይህ ሆነ ያ በመሰረቱ ወሳኙ ስልጣን የህዝብ መሆን አለበት ሲል ኢሃፓ ያምናል። ይህም በትናንት ሆነ በዛሬ ፕሮግራሙ በጋሃድ የሚንጸባረቅና የሚያምንበት ነው። የእምነት ጉዳይ ባልነበረማ ደጋግመን እንዳልነው ኑ ተሾሙ ከፍርፋሪው ይድረስላችሁ ላሉ ገዢ ተብዮች ሁሉ ኢሃፓ ራሱን ለሽያጭ ባቀረበ ነበር። ሌላው በኢሃፓ ፕሮግራም ሁሉም አለው ያለና የሚል ክቡር መርሆ የኢትዮጵያ ሉዓላዊነትና አንድነት የሚመለከት ነው። የኢትዮጵያ ሉዓላዊነት በባዳን እንዳይደፈር ሲልና የባር ጦር ሰፈር ይነቀል ብሎ ከና ከመስረታው ሲታገል ያዘው ፍጹም ኢትዮጵያዊ አቋም ላይ ገዢዎች ቢዘምቱም ሐቁን ከቶ መቀየር አልቻሉም። የአጤው መንግስት ራሱን ለአሜሪካ ሸጦ ያለ የታገሉትን ተማሪዎች የሶቪየት ቅጥረኞች ብሎ ሊያጥላላ ሞክሮ ነበር። ደርግም በበኩሉ ራሱንና ሀገሪቷን ለሶቪየት ለሩሲያ ሸጦ ያለ ያፓን የሲአይኤ እና የአረብ ቅጥረኛ ብሎ ሲወነጅል ነበር። አልፎም የዚያድ ባሬና የሱማሊያ ደጋፊ ብሎ በአሰት ኢሃፓ ላይ የነዛው ዘመቻ የውስከዛሬ ሀገርን ክደው ከርመው በነበሩ አስመሳይ ሀገር ወዳዶች እየተሰራጨ ነው። ኢሃፓ የብሔር ብሔረሰብ መብት ብሎ የወሰደው አቋም በነበረው የጊዜው ሪዮት የተቃኘ ቢሆንም የሀገርን አንድነት በህዝብ ፈቃደኝነት ላይ መመስረት ይገባል ብሎ አምኖ የወሰደው አቋም ነበር እንጂ ዛሬ አንዳንድ ትምክተኞች ሆኑ ጠባቦች እንደሚሉት ሀገሪቷ ትፍረስ ትበጣጠስ ብሎ አልነበረም። ትፍረስ ብሎ በነበረማ ተባብረን እናፍርሳት ካሉ ወያኔያውያን ሆኑ ባዕዳን ጋር ባበረ ነበር። መሳሪያም ገንዘብም ሙሉ ድጋፍንም አግኝቶ ለስልጣን በበቃም ነበር። ዚያድ ባሬና የሶማሊያ ወረራ ድጋፍ ሰጥቶ በነበረማ እንደ ወያኔና እንደነ ደረጀ ደሬሳ ኤፒዲኤ ኢዴሃ መቋዲሾ ቢሮ ከፍቶ በሶማሊያም ተደግፎ በተገኘ ነበር። እንደ ወያኔ ግማሽ የኢትዮጵያን ግዛት የሶማሊያ መሬት ነው ብሎ ቢፈርም ቢፈጠም ኖሮ እነተም የሶማሊያን የአረብንም ድጋፍ ባገኘ ነበር። ዛሬ የኢሃፓን ኢትዮጵያዊ አቋም በጥያቄ ሊያስገቡ የሚሞክሩት ትላንት የሀገሩን ሉዓላዊነት ለሸጠ ስርዓት ሲያገለግሉ የነበሩ ለባድ ኃይል በሎሌነት የተሰለፉ ሀገር ኡኡ ስትልና የኢሃፓ አባላትና ህዝብ ጩኸቷን ሰምተው ሲሰውላት እነሱ ግን የግል ኑሯቸውን ሲያበጃጁ የነበሩት ናቸው። ስለዚህም ዛሬም ቢሆን ወያኔ የሽፋን ስሙን ኢህአዴግ ብሎ ኢትዮጵያዊ የሚለውንም ቢጨምር ትላንት ህዝብን ሲመትሩና ሲፈጁ ቆይተው ዛሬም በጸረ ህዝብ ተከፋፋይ ተልእኮ ተሰማርተው ራሳቸውን የኢትዮጵያዊነት ካባ ቢያለብሱ ፕሮግራም ባሉትም ኢትዮጵያ ኢትዮጵያ ብለው ቢያሰፍሩ በስራቸው በሚያምኑ ደረጃ ግን ይችን ሀገር አስቀድመዋል ማለት ከቶም አይቻልም። ዛሬም በሃይማኖትና በብሔረሰብ ልዩነት ያምናሉ። ስለዚህ በተጨባጭ ጸረ አንድነት ናቸው። ኢሃፓ የብሔረሰብ እኩልነትና ዴሞክራሲ የአንድነት መሰረት መሆን አለበት ባይነውና የነበረውን ሆነ ያለውን ዘረኝነትና የብሔረሰብ ጭቆና የሚክድ አይደለምና ከነሱ ፍጹም የተለየ ነው። ለኢሃፓ ኢትዮጵያና ህዝቧ የትግሉ አልፋ ኦሜጋ ናቸው። የፕሮግራሙም እንዲሁ ባጭሩ የኢሃፓን ኢትዮጵያዊነት በጥያቄ ለማስገባት መላዳት ከባድ ስህተት ነው ብንል ማጋነን አይሆንም። ለኢሃፓ ዝርዝር የፖለቲካ ፕሮግራም የመሰረታዊ አቋምና መርህ ተቀጥላ ነው። ሁኔታዎች ሲለወጡ ፕሮግራም ይቀየራል፣ ግን ለአገርና ለህዝብ የተገባ ቃል ኪዳን ይታጠፋል ማለት አይደለም። ኢሃፓ በትግሉ ሂደት ከህዝብ እየተዋሃደና የሀገሩን ሁኔታም በሚገባ ያወቀ ሲሄድ የተሳሳቱ አቋሞቹን አስተካክሎ አርሟል። አጠፋው ማለትም አልከበደውም። ትላንት ለአረመኔ ስርዓት አድረው ደም ሲያፈሱ ግን ዛሬም አጠፋን ማለት አቅቷቸው ማየታችን መጠቀስ ያለበት ነው። በዝርዝር ፕሮግራም ደረጃ ኢሃፓ በመሬት ጥያቄ፣ በማገር ጥያቄ ወዘተ ለውጦችን አድርጓል። የለውጦቹ መሰረት ግን አሁንም የህዝብን ጥቅም የሚያስቀድም ነው። ከዚህ ባሻገር ደግሞ ኢሃፓ ፕሮግራሙ ፍጹምና አማራጭ የለሽ ፍቱን መዳኒት ነው በሚል መንፈስ ግብዝ ሆኖ ያቀረበው ሳይሆን ይበጃል ብሎ ለህዝብ ግምገማና ፍርድ የሚተው ነው። እምነቱ ስለሆነ ለዚሁ ይታገላል። ግን እምነቱን በህዝብ ላይ መጫን አለብኝ ባይ ሳይሆን ደግሞ ዛሬም እንደ ትናንት ወሳኙ ህዝብ ነው ሲል ኢሃፓ ያምናል። ፕሮግራም ሲሉ የይስሙላ ወይም የቅጂ ሰነድ ከሆነባቸው ኢሃፓ ይለያል። አቋሙን ከተግባሩ ተቀናጅቶ ቢመረመር ፕሮግራም ሲል ለይስሙላ ሳይሆን ላመነበት መሆኑን እንገነዘባለን። ለህዝብ ይህ ነው እምነታችን ካልን ደግሞ ቃላችን ማክበር የሚጠበቅ ነው። ኢሃፓ ደግሞ ቃል ኪዳኑን ጸንቶ ማክበር የቆየ መለያው ነው።
ላይ ኢትዮጵያ ሀገሬ ፍራጅ ሰማኛል ካንቺ ወፍራ